ላውዴቱር ኢየሱስ ክርስቶስ ይትባረክ ኢየሱስ ክርስቶስ። ይህ የቫቲካን ሬዲዮ ነው። ክቡራትና ክቡራን አድማጮቻችን መልካም እሁድ እንዲሆንላችሁ የተመኘን ለዛሬ እንደወትረው የጳጳሳዊ ኢትዮጵያዊ ኮሌጅ አለቃ ጥቅ ክቡር አባዳዊት ያቀረቡልን አስተንትኖና እሁድ ዘወትር ከዚህ ፕሮግራም ጋር በማያያዝ የምናቀርብላችሁ የአዲሱ ካቶሊካዊ ቤተክርስቲያን ትምህርተ ክርስቶስ ተከታታይ ክፍል ይዘንላችሁ ቀርበናል።
በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች ከሁሉ በማስቀደም እንኳን ለአብይ ጾም አደረሳችሁ። ይህ የአብይ ጾም ለሁላችሁም የጸጋና የበረከት እንዲሆንላችሁ እመኛለሁ። በዚህ በመጀመሪያው ሰንበት የሚነበብልን የማቴዎስ ወንጌል ምዕራፍ 6 ከቁጥር 16 እስከ 23 ያለው ሲሆን የዛሬው መሪ ሐሳባችን ደግሞ ከዚሁ ከማቴዎስ ወንጌል የወሰድነው ስትጾሙ እንደ ግብዞች አትሁኑ የሚለው ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 16 በዚህ በዛሬው ወንጌል ጌታችን ኢየሱስ ክርስቶስ ስንጾም ምን አይነት ጾም መጾም እንዳለብን በትርጉም መጾም እንዳለብን ይናገራል። ስለዚህ የክርስቲያንን ጾምና ትክክለኛውን ጾምና ግብዝነት የተሞላበትን ጾም ለይተን እንድናውቅ ለይተን ደግሞ እንድንጾመው የሚያስተምረን ክፍል ነው። ስለ ጾም ሲናገር እንዲህ ይላል፣ ስትጾሙ እንደ ግብዞች አትጠውልጉ። እነሱ መጾማቸው እንዲታወቅላቸው ሆን ብለው በፊታቸው ላይ የሐዘን ምልክት ያሳያሉና፣ እውነት እላችኋለሁ እንዲህ የሚያደርጉ ዋጋቸውን በሙሉ ተቀብለዋል። አንተ ግን በምትጾምበት ጊዜ ፊትህን ታጠብ፣ ራስህንም ተቀባ። በዚህም መጾምህን በስውር ያለው አባትህ ብቻ የሚያውቀው ከሰዎች ግን የተሰወረ ይሆናል። በስውር የተደረገውን የሚያይ አባትህም ዋጋህን ይከፍልሃል። እንግዲህ ቀደም ብለን እንዳልነው ዛሬ የምናስተነትንበት ሐሳብ ስንጾም እንደ ግብዞች ሳይሆን እንደ ክርስቲያን መሆን እንዳለበት ነው። በእግዚአብሔር የማያልቅ ቸርነት እነሆ አንድ የበረከትና መንፈሳዊ እድገት የምናሳይበትን ወቅት ጀምረናል ብለናል። የጾም የጸሎትና የተጋድሎ ጊዜ አብይ ጾም ብለን የምንጠራው በዚህ ልዩ የሆነ የጸጋ ወቅት ገና ከጅምሩ ጌታችን ኢየሱስ ክርስቶስ ይህ መንፈሳዊ ጉዞ፣ ይህ የእምነት ጉዞ፣ ይህ የመታደስ ጉዞ በምን መንገድ መከናወን እንዳለበት ያመለክተናል። ይህም እውነተኛነቱን ሳይለቅ በትርጉም እንድንኖረውና ፍሬ እንዲያስገኝ የወንጌሉን መንፈስ ሳይለቅ ሊከናወን ይገባል። ስትጾሙ እንደ ግብዞች አትሆኑ። ግብዝነት የሚለውን ቃል ብዙ ጊዜ እንሰማለን፣ ብዙ ጊዜ እኛም እንጠቀምበታለን። ግን ምን ማለት ነው? በመጀመሪያ ትርጉሙ ግብዝ ማለት ወይም ደግሞ ግብዝነት ማለት ያልሆነውን ወይም የማያውቁትን ለመምሰል መመጻደቅ ማለት ነው። በተለይ በሃይማኖት በኩል ልብ ከእግዚአብሔር የራቀ ሲሆን በሰው ፊት ራስን ጻድቅ ማድረግ ማለት ነው። ልብና እግዚአብሔር ሳይገናኙ የምናደርገው ነገር ሁሉ ለታይታ ሲደረግ ይህ ግብዝነት ይባላል። ሰዎች እንዲያዩን፣ ሰዎች እንዲያደንቁን፣ ሰዎች ስለ እኛ እንዲናገሩ፣ ሰዎች ስለ እኛ እልል እንዲሉ፣ እንዲያጨበጭቡ ብቻ የምናደርገው አይነት ድርጊት ነው። ከዚህ አይነት ድርጊት እንድንቆጠብ ነው እንግዲህ የዛሬ ወንጌል የሚያስተምረን። ክርስቲያናዊ ጾም ስለዚህ ከዚህ አይነት መንፈስ ጋር አብሮ አይሄድም። ከግብዝነት መንፈስ ጋር አይጣጣም። የሚጣረሱ ነገሮች ናቸው፣ ተቃራኒ ነገሮች ናቸው። በእንዲህ ያለ መንፈስም አይጾምም። አሊያ ግን በእንደዚህ አይነት መንገድ የምናደርገው ማንኛውም አይነት ተጋድሎ፣ ማንኛውም አይነት ጸሎት፣ ማንኛውም አይነት ጾም ከንቱ ድካም ነው። እንግዲህ ይህን የበረከትና የመንፈሳዊ እድገት ማግኛ ጊዜን ስንጀምር በአንድ ሐሳብ በአንድ ትርጉም ልንጀምረው ይገባል። ይህም ጾም ማለት መድኃኒት ነው። መድኃኒት ነው የሚል ትርጉም ልንሰጠው ያስፈልጋል። ገና ከጅምሩ ላይ ልድንበት የሚያስፈልገኝ ነፍሴን የሚፈውሳት ለነፍሴ መፈወስ ትልቅ አስተዋጽኦ የሚያደርግ መድኃኒት ነው። እንዲህ አይነት ትርጉም ሰጥተነው ልንጀምር ያስፈልጋል። መድኃኒት የፈውስ መሳሪያ እንደሆነ ሁላችንም እናውቃለን። የፈውስ መሳሪያ እንደመሆኑ መጠን በትክክለኛ መጠንና ጊዜ እንዲሁም ለሚመለከተው በሽታ ያልተጠቀምንበት እንደሆነ መድኃኒት ከማዳን ወይም ከመፈወስ ይልቅ ተቃራኒ የሆነ ውጤት ይኖረዋል። ብዙ ሰዎች መድኃኒቱ ትክክለኛ ሆኖ ሳለ ለበሽታቸው መወሰድ የሚገባው መሆኑን የታወቀ ሆኖ ሳለ መጠኑን ወይም የሚወስዱበትን ጊዜና ሁኔታ ያዛቡትና ለሌላ ይከፋ በሽታ ይዳረጋሉ። እንደን ጊዜ መዳንት ነው የተባለውን ነገር ሁሉ በአንድ ቅጽበት ውስጥ ይፈውሰን ይመስል በርከት አድርገን እንወስዳለን ከመጠን በላይ። ያ ደግሞ ውጤቱ አሉታዊ ይሆናል። እንግዲህ ስጋን ለማዳን የምናደርገው እንዲህ ያለ ትልቅ ጥንቃቄ ነፍስንም ለማዳን ልናደርገው ይገባል። ምክንያቱም ሰው በሌላ በሽታ እንዳይያዝ መዳንትን መጥኖ እንደሚወስድ እንደሚጠነቀቅ ሰዓቱን እንደማያሳልፍ ሁሉ ነፍስ ልትፈወስበት የሚገባውን መዳንት በትልቅ ጥንቃቄ በማስተዋል መውሰድ ያስፈልጋል። ለነፍስ በሽታ መዳንቱ ወይም ደግሞ ከመዳንቶቹ አንዱ አሁን እየተነጋገርንበት ያለው ጾም ነው። የመዳንት ደግሞ ከመወሰዱ በፊት የነፍስ በሽታዎች ሊመረመሩና ሊታወቁ ይገባል። ለምሳሌ ነፍስን ከሰይጣናዊ ሐሳቦችና ከፈጣሪዋ ሊያቆራርጧት ከሚችሉ ተጻይ ስሜቶች ለመፈወስ በቅድሚያ የህሊና ምርመራ የግድ ነው። ማን መሆናችንን ማወቅ፣ ምን ደረጃ ላይ እንዳለ መንፈሳዊነታችን መረዳት፣ በየትኛው አካባቢ ወይም ደግሞ በየትኛው መንገድ ደክመን እንደሆነ ማወቅ ያስፈልጋል። ስለዚህ አንድ መሰረታዊ የሆነ ጥያቄ ልንጠይቅ ያስፈልጋል። ምን ይዘን ነው ወደ ጾም የምንገባው? ወደዚህ ወቅት የምንገባው እንደው እንደ ተራ ነገር ወይም አመቱን ቆጥሮ ስለመጣ ጾም አይያዝም። በርግጥ አመቱን ጠብቆ ይመጣል። ግን እያንዳንዱ የጾም ጊዜ በትርጉም ልንኖረው ስለሚያስፈልግ ወደዚህ በዚህ አመት በ2007 ዓመተ ምህረት የምንጀምረውን አብይ ጾም በምን አይነት መንፈስ ነው የምንጀምረው? ምንድነው ይዘን ወደዚህ የጾም ጊዜ የምንገባው? ከምን ለመፈወስ ነው? ጾሙ ሲያልቅስ ከዚህ ከጾሙ ጊዜ ስንወጣ ትንሳኤን ስናከብር በምን አይነት ጸጋ ተሞልተን እንወጣለን? ስለዚህ የጾም ጅምሩና ፍጻሜው በእነኚህ ጥያቄዎች ይተካለላል ማለት ነው። ምን ይዘን እንገባለን? ስንወጣስ ምን ሆነን ነው የምንወጣው? ማን ሆነን ነው የምንወጣው? መላሻቸው ደግሞ በእነዚህ 40 ቀናት በምናደርገው መንፈሳዊ ጉዞ፣ በምንወስደው መንፈሳዊ መዳንት፣ በምንወስደው መንፈሳዊ እርምጃ፣ በጾም ከናደራረጉ ከናጾጾሙ ጅምር በእነዚህ ነገሮች ሁሉ ይወሰናል። በተለይ መሪ ቃላችንን ሳንረሳ ስትጾሙ እንደ ግብዞች አትሁኑ የሚለውን ለሰው ታይታ ሳይሆን ለእግዚአብሔር ክብር ለነፍሳችን ድህነት ብለን እንጾማለን። በዚህ ምስጢራዊ መንገድ ነው ጾም የሚካሄደው የሚደረገውም የሚጾመው። መጾም ማለት የህይወታችንን መላውን ክፍል መለወጥ ማለት ነው። ከንፈር ጸሎትን ካነበነበ፣ ጸሎትን ካደረሰ እጅ ደግሞ ምጽዋትን ለመስጠት መትጋት ይኖርበታል፣ መዘርጋት ይኖርበታል። አንደበት ደግሞ በተራው ደግ ደግ ቃላትን ማፍለቅ፣ ልብ በበኩሉ ፍቅርንና ሰላምን መስጠትና ማስተናገድን መለማመድ ይኖርበታል። በቤተ ክርስቲያን ለእግዚአብሔር ክፍት ሆኖ የቆየው ልብ በባልንጀራ ፊት ሲሆን ወይም ደግሞ የቤተ ክርስቲያንን ደጃፍ ወጣ ስንል ልባችን በጠንካራ ቁልፍ የተዘጋ ከሆነ ረብ የለውም፣ በቃ ድካማችን ሁሉ ከንቱ ይሆናል። ጾማችን ጌታችን ኢየሱስ ክርስቶስ እንዳለው እንደ ግብዞች ይሆናል ማለት ነው። በጸሎት ጊዜ ተከፍቶ እግዚአብሔርን ያስተናገደ ልብ ጸሎት ሲያልቅ የሚዘጋ ከሆነ ሁሉ መንፈሳዊነታችን በዚያች በቤተ ክርስቲያኑ ክልል ውስጥ ያበቃል። ወይም ከእንጀራው ለሌላው የማይቆርስ ሰው ቀኑን ሙሉ ራሱን በምግብ ቢቀጣ ጾሙን ትርጉም ያሳጠዋል። ይህም እንደገና ጾሙን የግብዝ ጾም ያደርገዋል። ስለዚህ ትጾማለህን ብለን ራሳችንን እንጠይቅ። እጾማለሁ? ትጾማለህ? ትጾሚያለሽ? እጾማለሁ የምትል ከሆነ እስቲ ጾምህን በስራህ አሳይ ይላል ህሊና። በተግባርህ አሳይ። ውስጣችን እኮ ይነግራል። የጾምክ ከሆነ እስቲ ምንድን ነው በተግባር የምታሳየው መጾምህን? እንደ ግብዞች በአደባባይ ቆሙ ጿሚ መምሰል አይደለም፣ ፊትን ማጠውለግ አይደለም፣ ሐዘንተኛ ሆኖ መቅረብ አይደለም። በስራህ አሳይ መጾምህን። እንዴት ነው ታዲያ በስራ የምናሳየው? በምን አይነት ስራ ስናሳይ ነው? በስራ አሳየ ብለህ ከጠየቅከኝ ምላሽ ደግሞ አለ። እንዲህ ብዬ ያቅሜንና አበው ያስተማሩትን እነግርሃለሁ። ችግረኛን ወይም ደሃን ያየህ እንደው ቸርነት አድርግለት፣ ደግ ዋልለት። እንደ ደጉ ሳምራዊ መንገድ ቀይሮ መሄድ ሳይሆን ሸሽቶ ማምለጥ ሳይሆን ችግረኛን ወይም ደሃን ያየህ እንደሆነ እጅህን ዘርጋለት። የሚጠላህ ወይም ቂም የያዘብህን ሰው በመንገድህ እንቅፋት ወይም ደግሞ መጥፎ መጥፎ የሆነውን ነገር የሚያኖርብህና ሕይወትህን የሚረብሸውን ሰውዬ ብታገኘው ያንተን ብዙና ትልልቅ በደሎችን ይቅር ላለህ ክርስቶስ ስትል ይቅር በለው። በአንተ ደግነት በአንተ ቸርነት አይደለም፣ ያንተን ትልልቆቹ እነዚያ ምስጢራዊ የምትላቸውን በደሎችህን ይቅር ላለህ ክርስቶስ ስትል ይቅር በለው። ጠላትህም ቢሆን በቃ መጽሐፉ ይህንን ነው የሚያስተምረን። በእርግጥ እንደ መናገር ቀላል አይደለም፣ ግን ጥቂት በጥቂት የኖርናት እንደሆነ አንድ ቀን ፍጽምና ላይ እንደርሳለን። ስለዚህ ይሄኛው ነጥብ ጾማችንን ፍጹም ያደርገዋል። ወዳጅህ ውጤታማ በኑሮም ሁሉ ስኬታማ ሆኖ ስታየው ውስጥህ በቅናት አይረር። በጾም ጊዜ እንዲህ አይነት ስሜትን አታስተናግድ። ምክንያቱም አንተም እንደርሱ ሰርተህ እንደርሱ ለፍተህ እንድትለወጥ የእግዚአብሔር ፍቃድ ነውና አንተም ልትተጋ ይገባል። ስለዚህ ውስጥህ ከሚናደድ የዛን ሰው ምሳሌነት የሥራ ወዳድነት ፍቅሩን ተመልክተህ እንደሱ ለማደግና ለመለወጥ መስራት ነው። በመንገድህ ነፍስህንም ስጋህንም የሚጎዳ ነገር አይነህን ቢስበው አልፈው ሂድ እንጂ በዚያ ነገር ላይ ቆመህ ጊዜ ሰተህ በማሰብ ነፍስህን ለገሃነም አታዘጋጃት። ይሄ ደግሞ አንድ ሌላ በሥራ የምናሳይበት መንገድ ነው። መጾማችንን ይህ ነው መጾማችንን በሥራ ማሳየት ማለት። ግብዝነት ያለበት ጾም እግዚአብሔር በኢሳይያስ ነቢይ የኮነነው ጾም ነው። የኢሳይያስ ትንቢት በምዕራፍ 58 ላይ ስለ እነዚህ ነገሮች ሰፋ አድርጎ ይናገራል። በጾማችሁ ቀን የልባችሁን ታደርጋላችሁ ይላል ኢሳይያስ 58:3 ላይ። እኔ እስከ 9 ያለውን ከእናንተ ጋር አብሬ ባነበው ደስ ይለኛል። ግብዝነት ያለበት ጾም ወይም ደግሞ የግብዝ አጽዋጽዋ ምን እንደሆነ ጌታ እግዚአብሔር በዚህ በትንቢተ ኢሳይያስ ግልጽ አድርጎ አስቀምጦልናል። አንተ ካልተቀበልኸው ስለምን ብለን ጾመን? አንተ ከጉዳይ ካልቆጠርኸው ስለምን ራሳችንን አዋረድን? ይላሉ። ሆኖም በጾማችሁ ቀን የልባችሁን ታደርጋላችሁ፣ ሠራተኞቻችሁንም ትበዘብዛላችሁ። ጾማችሁ በጥልና በክርክር በግፍ ጡጫና በመደባደብ ይፈጸማል። ከእንግዲህ ዛሬ እንደምትጾሙት ጾማችሁ ድምፃችሁ ወደ ላይ እንደሚሰማም ተስፋ አታድርጉ። እኔ የመረጥሁት ጾም እንዲህ አይነቱ ነውን? ሰውስ ራሱን የሚያዋርደው በእንዲህ ያለ ቀን ብቻ ነውን? እንደ ደንገል ራስን ዝቅ ማድረግ ነውን? ወይስ ማቅ ለብሶ በአመድ ላይ መንከባለል ነውን? ታዲያ ጾም ብለህ የምትጠራው ይህንን ነውን? እግዚአብሔርስ የሚቀበለው እንዲህ ያለውን ቀን ነውን? እንግዲህ እኔ የመረጥሁት ጾም የጭቆናን ሰንሰለት እንድትበጥሱ፣ የቀንበርን ገመድ እንድትፈቱ፣ የተጨቆኑትን ነጻ እንድታወጡ፣ ቀንበርን ሁሉ እንድትሰብሩ አይደለምን? ምግብህን ለተራበ እንድታካፍለው፣ ተንከራታችሁን ድሃ ወደ ቤትህ እንድትጋብዘው፣ የተራቆተውን ስታይ እንድታለብሰው፣ የሥጋ ዘመድህንም ፊት እንዳትነሳው አይደለምን? ይህ ከሆነ ብርሃንህ እንደ ንጋት ጮራ ይፈነጥቃል፣ ፈውስህ ፈጥኖ ይደርሳል፣ ጽድቅህ ቀድሞህ ይሄዳል፣ የእግዚአብሔር ክብር ደጀን ይሆንልሃል። የዚያን ጊዜ ትጠራለህ፣ እግዚአብሔርም ይመልስልሃል፣ ለእርዳታ ትጮዋለህ፣ እርሱም አለውልህ ይልሃል ይላል። ስለዚህ ከግብዝነት ነፃ የሆነ ጾም ማለት ነፍስንም ስጋንም የሚያጠቃልል ጾም ማለት ነው። ይህም ማለት እጅ ከስርቆትና ከስስታምነት ይጹም፣ እግሮች ወደ ጥፋትና ወደ ሞት ከሚወስዱ መንገዶች ይጹም፣ ዓይኖች የእግዚአብሔርን ፍጥረት በንጹሕ ከማድነቅ ይልቅ ለመጥፎ ተግባር ለመጥፎ ዓላማ እንዳያውሉት ወደዚያውም እንዳይሳቡና ህሊና ክፉንም ከመመኘትና ከማድረግ ይርቅ ዘንድ ለነፍስ ጉዳት የሚያመጣውን እንዳይመለከቱ የሌላውንም ንብረት እንዳይመኙና እንዳይሰናከሉ ዓይኖች ይጾሙ። ምክንያቱም አብዛኛው ኃጢአት በዓይን ይጀምራልና በመመልከት ይጀምራልና። የቀድሞ አባቶችንና እናቶቻችንን ታሪክ ማየት ነው። በተለይ አዳምና ሔዋን። ጆሮ መጾም አለበት። ጆሮ ወደ ሐሜት ረብ ወደ ሌላቸው የመንደር ወሬዎች ትርጉም የማይሰጡ ወይም ደግሞ የሰውን ስም የሚያጠፉ ወሬዎች ወደ እነዚህ አይነት ወሬዎች እንዳያዘነብል ስለ ባልንጀራው ክፉ ሲወራ እንዳያዳምጡ ጆሮዎች ሊጾሙ ይገባል። አፍም ያልተመዘኑና ሌሎችን የሚያሳዝኑ ቃላቶችን ከማውጣት ይጾም። ከሐሜትም ይጠንቀቅ። የወዳጅንም ስም አያጥፋ። ምክንያቱም አብዛኛው የሌላውን ስም ለማቆሸሽ ያቦካነው ጭቃ ዞሮ ዞሮ የእኛን ስም ስለሚያበላሸው፣ አሊያ ግን ስጋን አሳን የተመሳሰሉት ምግቦች መብላት ብናቆምና ነገር ግን ወንድሞቻችንን 24 ሰዓት ስናላምጣቸው መዋል ማደር ምንድረባለሁ? በራስ ላይ የእግዚአብሔርን መርገም ከማምጣት በቀር የእግዚአብሔርን ቁጣ በላችን ላይ ከማዝነብ በቀር እንዲህ አይነቱ ጾም ብዙ ርቀት አያስኬደንም፣ ነፍስንም ስጋንም አይጠቅምም። ይህን ሁሉ ስለሚያይ ጌታችን ኢየሱስ ክርስቶስ ስትጾሙ እንደ ግብዞች አትሆኑ ያለው። ለዚህም ነው ጳውሎስ በሚያስፈራ ቋንቋ እንዲህ ብሎ የተናገረው፣ ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ ይላል ገላትያ 5:15 ላይ። ስለዚህ ጾማችን ሁሉንም አቅጣጫ የሚዳስስ ነው። ስለዚህ አፍም አንደበትም ባልንጀራን ከሚጎዳ ነገር ካልተጠበቀ ጾም የተሰኘው መድኃኒት ቢወሰድ መፈወስ ሳይሆን ድካማችንን ባዶ ያደርገዋል ብለናል። ምክንያቱም ከእግዚአብሔር ዘንድ ፈውስን ስለማያስገኝልን አያስገኝልንም፣ እንደው መፈረጃችን ይሆናል። አንዳንዴ ደግሞ የሥጋ ጾም ትርጉም የለውም በሚል አንዳንድ ሰንካላ ትርጉም፣ ከመስመር የወጣ ትርጉም ሰውነትን ከስርዓት ውጭ እንዲሆን እናደርጋለን። ከመጠን በላይ ከመጠን ያለፈ አመጋገብ ስጋን እንደፈለገ እንዲፋነን ያደርጋውና መንፈስ ለጸሎት እንዳይተጋና እንዲያንቀላፋ ያደርጋዋል። ስለዚህ ከመገብም ቆጠብ አድርጎ ሰውነት ወይ ደግሞ ስጋ ወሰን ሊበጅለት ያስፈልጋል። ሐዋርያው እንዲህ ነው ያለው፣ ለሌሎች ከሰበኩህ በኋላ ለራሴ ውድቅ ሆኜ እንዳልቀር ሰውነቴን እየጎሰምሁ እንዲገዛልኝ አደርጋለሁ ይላል። አንደኛ ቆሮንቶስ ምዕራፍ 9 ከቁጥር 24 እስከ 27 ያለውን አንብቡት። ስለዚህ ሰውነቴን ለመቆጣጠር አመጋገብንም መቆጣጠር የእግዚአብሔር ፍቃድ ነው፣ መጽሐፉም ያስተምረናል። አንዳንዴ ሆድ ከበድ ሲል መንፈስ ቀለል እንዳይል፣ እንግዲህ በስጋም ሆነ በነፍስ የምንጾምበት ዋነኛው ዓላማችን ከኃጢአት በንስሐ መመለሳችንን ለማሳየትና ለሌሎችም እንዲመለሱ ምስክርነት ለመስጠት ነው። ሌሎችም እንዲመለሱ ለመጸለይ ጭምር፣ ለመጸለይ ምስክርነት ለመስጠት እንጂ እንደ ግብዞች ለማሳየት አይደለም። የተለያዩ ነገሮች ናቸው ሁለቱ። ምስክርነት መስጠትና ግብዝ መሆን ሁለቱ እጅግ የተለያዩ ነገሮች ናቸው። መጥምቁ ዮሐንስ እንደሰበከውም ይህን ነው፣ ንስሐ መግባታችሁን የሚያመለክት ስራ ስሩ። ንስሐ የገባ ሰው የተለወጠ አካሄድ ነው ያለው እንጂ የግብዝነት አካሄድ አይደለም። እዩኝ ሳይሆን በኖሮ ሰዎች አይተውት እንዲለወጡ የሚያደርግ ነው። ይህንኑ ነው በትንቢተ ዳንኤል የምናነበው፣ የመለወጥ ነገር፣ የንስሐ ነገር። ማቅ ለብሼ ይላል ትንቢተ ዳንኤል ላይ ስናነብ፣ ማቅ ለብሼ በራሴ ላይ አመድ ነስንሼ በጾምና በጸሎት በምልጃም ፊቴን ወደ ጌታ አምላክ አቀናሁ ይላል። በንስሐ መመለሱን ለማሳየት ትንቢተ ዳንኤል ምዕራፍ 9 ከቁጥር 3 እስከ 5። የዮናስንም ትምህርት በመስማት የነነዌ ሰዎች ያደረጉት ይህንኑ ነው። በእግዚአብሔር አመኑ ይላል መጽሐፉ። በእግዚአብሔር አመኑ፣ ጾምንም አወጁ፣ ሰዎቹም ሁሉ ከትልቅ እስከ ትንሽ ማቅ ለበሱ። እግዚአብሔርም እንዴት እንደ ተመለሱ ባየ ጊዜ ራራላቸው፣ በእነሱም ላይ ሊያመጣ ያሰበውን ጥፋት አላደረገም ይላል። ትንቢተ ዮናስ ምዕራፍ 3 ከቁጥር 5 እስከ 10። ከትንሽ እስከ ትልቅ ማቅ ለበሱ። ማቅ መልበሳቸው የግብዝነት አለባበስ አይደለም። ለዚህ ማረጋገጫችን ምንድን ነው? የእግዚአብሔር ዓይኖች ወደ እነዚህ ሰዎች መመልከታቸው ነው። እግዚአብሔርም እንዴት እንደ ተመለሱ ባየ ጊዜ እርግጠኛ ሲሆን፣ ያን ጊዜ መቅሰፍቱን ከላያቸው አራቀ። ስለዚህ በስጋም ሆነ በነፍስ በመንፈስ የምንጾመው በጭንቅ ጊዜ በእግዚአብሔር ቸርነት ነፃ እንድንወጣና ሰላም እንድናገኝ ነው። ይህንን በሁለተኛ ዜና መዋዕል ምዕራፍ 20 ላይ ብታነቡት ጠለቅ ያለ ትምህርት ይሰጣቸዋል። ስለዚህ ጾም እግዚአብሔር ለጥያቄያችን ቅጽበታዊ መልስ፣ ልክ እንደ ሂሳብ ስሌት ቅጽበታዊ መልስ እንዲሰጥን የምናስገድድበት ወይም ደግሞ የምናግባባበት ስርዓት አይደለም። እግዚአብሔርን የምንደልልበት አይደለም። እንደ ነነዌ ሰዎች ራሱ አይቶ መመለሳችንን እንዲያረጋግጥ ብቻ ነው። እርሱ እንደ ፈቃዱና በፈቀደው መንገድ ይመልሳል ጥያቄያችንን። እንቆቅልሽን እሱ ሲፈልግ ነው የሚፈታው። በዚህ ሂደት ውስጥ ግን ነፍስ ቀስ በቀስ ወደ ፈጣሪዋ እየተጠጋች መንፈሳዊ መንገድን ትለማመዳለች። ያኔ ንስሐ መግባታችንና መለወጣችን ለእግዚአብሔር ግልጽ ይሆናል። ለእግዚአብሔር ግልጽ ከሆነ ደግሞ ለሰዎችም ግልጽ ይሆናል። እግዚአብሔር ደግሞ ማድረግ የሚገባውን ጠንቅቆ ያውቃልና በሚያስፈልገን ጸጋና በረከት ይሞላናል። እኛ በጾምንና በጸሎት በተጋን ቁጥር ጾምና ጸሎታችን በጨመረ ቁጥር እሱ ደግሞ የጠየቅነውን ብቻ ሳይሆን ያስፈልጋቸዋል ያለውን ሁሉ በለጋስነት ይሰጠናል። እግዚአብሔር የተባረከ የተቀደሰ የበረከት የጾም ጊዜ ያደርግልን። ሰላም ወሰናይ።
ክቡራትና ክቡራን አድማጮቻችን የምትከታተሉት የቫቲካን ሬዲዮ ነው። ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ ይፋ ካደረጉት ከዋናው የላቲን መጽሐፍ የተተረጎመ የካቶሊክ ቤተ ክርስቲያን ትምህርተ ክርስቶስ ተከታታይ እናቀርበላችኋለን። በዛሬው ፕሮግራማችን ኃጢአት የሚለውን ርዕስ የጀመርነው ተከታታይ እናቀርበላችኋለን። አንድ ኃጢአት ከባድ ኃጢአት የሚሰኘው በሙሉ እውቀትና ፍጹም ፈቃደኛነት የተፈጸመ እንደሆነ ነው። ይህም ማለት ኃጢአትን የሚያደርግ ሰው የሚሠራውን ነገር በባህሪ ክፉ እንደሆነና እንዲሁም ለእግዚአብሔር ሕግ ተቃራኒ መሆኑን አስቀድሞ የሚያውቅ እንዲሆን ያስፈልጋል። አስቀድሞ በግል ምርጫ ላይ የተመሠረተ ስምምነት መኖሩንም ያመለክታል። የማስመሰል ድንቁርናና ደንዳና ልብ የኃጢአትን በፈቃደኛነት ላይ የተመሰረተ ባህሪና ክብደት አያቃልሎም፣ ይልቁንም ከፍ ያደርጉታል። ሆን ተብሎ ያልተፈጸመ አለማወቅ unintentional ignorance ለከባድ በደል የሚኖርን ተጠያቂነት ሊያቀል ወይም እስከን አካቴው ሊያሰርዝ ይችላል። ነገር ግን በእያንዳንዱ ሰው ህሊና የተቀረጹ የግብረ ገባው ህጎች መርሆዎችን ግን ከቶ አያውቅም የሚባል ሰው አይኖርም። የስሜቶችና የመሻቶች ግፊት እንደ ውጫዊ ተጽዕኖዎች ወይም ህመም እንደሚፈጥሯቸው መታወቆች ሁሉ የበደሉን በፈቃደኛነት ላይ የተመሰረተና ነፃ ባህሪ ክብደት ሊያቀልለው ይችላል። በጥላቻ ይሆነኝ ብሎ ክፋትን በመምረጥ የሚፈጸም ኃጢአት ክብደቱ እጅግ ከፍ ያለ ነው። ከባድ ኃጢአት ፍቅር ራሱ እንደሆነው ሁሉ የሰብአው ነፃነት ውጤት ነው። ፍቅርን ማጥፋትና የሚቀድስ ጸጋን ማጣት ወይም ከሱ መታገድ ኃጢአት የሚያስከትላቸው ውጤቶች ናቸው። ታላቅ ኃጢአት በንስሐና በእግዚአብሔር ምሕረት ይቅርታ ካልተገኘለት በስተቀር ከክርስቶስ መንግሥት መታገድንና የገሃነመ እሳት ዘላለማዊ ሞትን ያስከትላል። ምክንያቱም ነጻነታችን ወደ ኋላ የማይመለስባቸውን ምርጫዎች ለሁሉም የመምረጥ ኃይል አለውና። ሆኖም አንድን የተፈጸመ ኃጢአት ከባድ አመጻ ነው የሚል ፍርድ መስጠት የምንችል ቢሆንም ሰዎችን የመፍረዱን ጉዳይ ለእግዚአብሔር ጽድቅና ምሕረት መተው ይገባዋል። አንድ ሰው ቀላል ኃጢአት ፈጸመ የሚባለው በንጽጽር ትልቅ በማይባል ጉዳይ ላይ በስነ ምግባር ሕግ የተጠቀሰውን ሳይፈጽም ሲቀር ወይም በከባድ ጉዳይ ላይ ስነ ምግባራው ሕግን ባለማወቅ ወይም ያለሙሉ ፈቃደኛነት ሲጥስ ነው። ቀላል ኃጢአት ፍቅርን ያዳክማል። በተፈጠሩ ነገሮች ላይም የተዛባ ፍቅርን ያሳድራል። ነፍስን መልካም መግባራትንና ግብረ ገባዊ በጎነትን ተግባር ላይ በመዋል እንዳታድግ ያሰናከላል። ጊዜያዊ ቅጣትም ያስከትላል። ሆን ብሎ የተፈጸመ በንስሐ ያልታጠበ ቀላል ኃጢአት ቀስ በቀስ ከባድ ኃጢአትን እንድንፈጽም ይገፋፋናል። ይሁንና ቀላል ኃጢአት ከጌታ ፈቃድና ወዳጅነት ጋር በቀጥታ አያጋጨንም። ከእግዚአብሔር ጋር የተገባውን ኪዳን አያፈርስም። በእግዚአብሔር ጸጋ በሰው ሊጠገን የሚችል ነው። ቀላል ኃጢአት ኃጢአተኛው የሚቀድስ ጸጋን፣ የእግዚአብሔር ወዳጅነት፣ ፍቅርን፣ በውጤቱም ዘላለማው ደስታን እንዲያጣ አያደርገውም። ቅዱስ አጎስጢኖስ እንዲህ ይላል፣ ሰው ሥጋ እስካለ ድረስ ቢያንስ ቢያንስ ቀላል ኃጢአቶችን ሳይፈጽም ሊኖር አይችልም። ነገር ግን እነዚህ ቀላል ብለን የምንጠራቸው ኃጢአቶችን ዝቅ አድርገህ መመልከት የለብንም። ስትመዝናቸው ካቃለልካቸው፣ ስትቆጥራቸው ግን ትንቀጠቀጣለህ። ቀለል ያሉ ብዙ ነገሮች አንድ ላይ ሲቆለሉ አንድ ትልቅ ክምር ይሆናሉ። ብዙ ጠብታዎችን ወንዝን ይሞላሉ። ብዙ ጥሬዎች አንድ ላይ ሲቆለሉ አንድ ክምር ይሆናሉ። ስለዚህ ተስፋችን ምንድን ነው? ከሁሉም በላይ ንስሐ መግባት ነው ይለናል ቅዱስ አጎስጢኖስ። ነገር ግን በመንፈስ ቅዱስ ላይ የስድብ ቃል የሚናገር ሁሉ የዘላለም ዕዳ ይሆንበታል እንጂ ከቶ ኃጢአቱ ይቅር አይባልለትም። የእግዚአብሔር ምሕረት ወሰን የለውም። ነገር ግን ስለፈጸመው በደል ንስሐ አልገባም በማለት ሆን ብሎ ይህን ምሕረት ከመቀበል ወደ ኋላ የሚያፈገፍግ ሁሉ በመንፈስ ቅዱስ የሚሰጡትን ስርየተ ኃጢአትና ድህነት አይሻንም ይላል። ይህን መሰሉ ደንዳናነትም እስከ መጨረሻው ንስሐ መግባትን ስለሚከለክል ወደ ዘላለማው ጥፋት ይመራሉ። የኃጢአት መባዛት حتیات وده حتیات یه میسب زنبالیانی فترال تماساسای درگیتوچن بمفتسم لکفات مکنیاتی هنال یهیم هلنان یه میچ اللومننا ملکامننا کفون یه ملیت تج اباج وسانه بمبادزاد یه مایت اکمو زنبالیوچن یسکتلال بزیم هونیتا حتیات بگز زاراسو مبراکتنا متناکر ایجمرال نگرگن حتیات گبره گباو سمیتن کسر مسرطو مطفات ایچلم. مطفو مگبارات یمی مدبوت بنسو یمی تاسو ملکام مگبارات انسارنو. ویم کرستیاناو تو مکرو یک دوس یوهانس کاسیاننا یتالاکو کدوس گرگوریوسن فلگ بمکتل لیتو اندک اربلن کوان نینیا حتیاتو چگار بالواتچو گنینیونتوچ اکوایا نو. نزیه مطفو مگوارات لیلو تحتیاتوچن لیلوچ مطفو مگواروچن سلمی ولدو وانا واناوچ بمیل سیامی ایترالو. نسوم تبید نفوگنت مکنینت کوتا سیسنینت سگبگبنت سنفن ویم داتنینت ناچو. تمرت هایمانو تاو توفید و ده سمای یمیچهو حتیاتوچ اندالو یستاوسنال. نسوم یابیل دم یسودوم حتیات بمدر گبس بسک اینا بمکرا یمینورو هزب وایتا یمز اتنیو یمبلتوا یدها ادگو لکسو اندزیهم بمندنیوچلا یمیفتسمو گف ناچو. حتیات گلاوی درگیتنو بتچ اماریم لیلوچ بفتس امواجچو حتیاتوچم تت ایاک ایوچ انهونا لن. یهم بکت تانا بفکاداچن بننیا حتیاتوچ بمساتفاچن بمازز بممکر بمامسگن ویم یهونتان بمستتاچن گدیتا ایال لبن بالمگالت اچن ویم بالمگتاتاچن لمدفو ادراگیوچ دگاف سچوچ بمهوناچن یهونال. بزیم اکوهان حتیات سوچن یکوفو سرا گبر اببروچ بمادرگ سیسنینت امس انبادل اندیسفنیا درگال. حتیات لمولوکوتاوی چرنت تک ارانی یهونو محبراوی هونیتاوچننن تک اموچن یولدال. یه حتیات مواق ارتوچ یگلاو حتیات مگلچاننا ودیت ناچو. بکوت اتراچو سر یاوالواچون ببوکولاچو کفات اندیفتسومو ایمرواچوال. بته زمدو مهبراو حتیات یهونالو. کبراتنا کبران ارماچو چاچن یزیهو تکتاتای اهود بمیتلالفو یامارنیا پروگراماچن ناکرولاچوالن. یتبارک یسوس کرستوس. یتبارک یسوس کرستوس.